Ansin keessummeessa turani namoo daandiiti qophi boorutti walitti deebina nagaatti.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥቅምት 6 2014 ዓ.ም ዝግጅታችን ጀመረ።
This type of warfare can be described as insurgency warfare.
የተካሄደ ያለው የሽምቅ ውጊያ ነው። እንደዚህ አይነት ጦርነት ወቅት መረጃ ወሳኝ ሚና አለው።
ካናዳ የሚገኘው ባልሲሊ የውጭ ግንኙነቶች ትምህርት ቤት ዳይሬክተር የሆኑት ፕሮፌሰር አን ፊልትስ ጀራልድ ነው የሰማችሁት። ቃለ ምልልሳቸውን በምሽቱ ዝግጅታችን ከዜናው በኋላ እናስደምጣችኋለን። በኢትዮጵያ የአፍሪካ አምባሳደር የነበሩት ፕሮፌሰር ዴቪድ ሽንም እንግዳችን ናቸው።
Basically, the government of Ethiopia is saying that the rest of the world is wrong.
የኢትዮጵያ መንግስት እያለ ያለው ዓለም በሙሉ ኢትዮጵያ ውስጥ ያለውን ሁኔታ የሚያይበት አይን የተሳሳተ ነው።
ዝግጅቶቻችንን በዌብሳይታችን amharic.voanews.com በቀጥታ ማዳመጥ ትችላላችሁ። በፌስቡክ አት @amharic ላይም ፈልጉን፣ ተከተሉን፣ ዝግጅቶቻችንን ታገኛላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። ዛሬ ሱዳን ዋና ከተማ ካርቱም ውስጥ በሺዎች የተቆጠሩ የጦር ሰራዊት ወገን የሆኑ ሰዎች የተቃውሞ ሰልፍ አካሂደዋል። በተመንግስቱ ደጃፍ የተሰባሰቡት የተቃውሞ ሰልፈኞች ለረሃብ የሚዳርግ የመንግስት ይወገድ የሚል መፈክር ማሰማታቸውን ሮይተርስ ዘግቧል። የተቃውሞ ሰልፉ የተጠራው በቀድሞ አምባገነን መሪ ኦመር አልበሽር ላይ ያመጹ ታጣቂ ቡድኖችንም ጭምር ባቀፈው የነጻነትና የለውጥ ንቅናቄ ጥምረት ውስጥ ከጦር ሰራዊቱ ወገን የሆነ አንጃ እንደሆነ ነው የተገለጸው። ከሰልፉ ቀደም ብሎ ማንነታቸው ያልታወቀ የታጠቁ ቡድኖች በመንግስት መስሪያ ቤት ህንጻዎች ዙሪያ ያሉ አጥሮችን በማንሳት ፖሊስና የጸጥታ ጥበቃ አባላት ስራቸው እንዳይገቡ ማደናቀፋቸው ተመልክቷል። ትናንትና የሀገሪቱ ጠቅላይ ሚኒስትር አብደላ ሐምዶክ ሀገሪቱ ለሁለት ዓመታት በዘለቀው የሽግግር ወቅቷ ከገጠሟት የፖለቲካ ቀውሶች ሁሉ እጅግ የከፋና አደገኛ ሲሉ የገለጹትን ቀውስ ለማክተም የታለመ እቅድ ይፋ አድርገዋል። ላሉት ቀውሶች መፍትሄ ካልተበጀ በስተቀር የሀገሪቱን የወደፊት ዕጣ ፈንታ አደጋ ላይ ይጥላል ሲሉ አስጠንቅቀዋል ጠቅላይ ሚኒስትሩ። ደቡብ ሱዳን ጎክ ማቻር የሚባለው አካባቢ ከተመደበው የተባበሩት መንግስታት ድርጅት የአብዬ ጊዜያዊ የጸጥታ ጥበቃ ኃይል ዩኒስፋ ጋር በተያያዘ በጥልቅ ያሽቆለቆለ ስላለው ሁኔታ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ገለጻ ተደረገ። ገለጻውን ያደረጉት በድርጅቱ የፖለቲካና የሰላም ግንባታ ክፍል የአፍሪካ ጉዳይ ምክትል ዋና ጸሐፊው መሆናቸውን የወጣው መግለጫ ያመለክታል። እንደ አውሮፓውያን አቆጣጠር መስከረም 14 ቀን የአንድ ኢትዮጵያዊ ሰላም አስከባሪ ህይወት የጠፋበትን ጨምሮ ጎክ ማቻር ውስጥ በቅርብ ጊዜያት በሰላም አስከባሪዎች ደህንነት ላይ የተደቀኑት አደጋዎች በጥልቅ የሚያሰጓቸው ሆነው እንዳገኙአቸው የጸጥታ ምክር ቤቱ አባላት ተናግረዋል። የደቡብ ሱዳን መንግስት የሰላም አስከባሪውን ኃይል የተልእኮ ስልጣን ያለ እንቅፋት እንዲያከናውን የማስቻል ኃላፊነቱን እንዲወጣ የሚሉና ሌሎችም ተያያዥ ጥያቄዎችን የምክር ቤቱ አባላት አቅርበዋል። የተስፋፉ ካሉት የእስልምና መንግስት ነኝ ብሎ ራሱን የሚጠራው ቡድን ግብራብር አካላት መካከል ያንደኛው መሪ ተገልሏል ተብሎ ከናይጄሪያ የወጣው ዜና እውነት መሆኑ ላይ ከዩናይትድ ስቴትስ በኩል ከፍተኛ ጥርጣሬ ገጥሞታል። የምዕራብ አፍሪካ የአይኤስ መሪ አቡ ሙሳብ አልባርናዊ ተገልሏል መባሉን እንደሚያውቁ የዋይት ሃውስ የመከላከያ ሚኒስቴርና የውጭ ጉዳይ ሚኒስቴር ባለስልጣናት ትናንት አርብ ያስታወቁ ቢሆንም አንዳንዶቹ ባለስልጣናት አሁን በጉዳዩ ላይ በእርግጠኝነት ለመናገር አይቻልም ብለዋል። ስማቸው እንዳይጠቀስ የጠየቁ አንድ ከፍተኛ ያስተዳደሩ ባለስልጣን ለቪኦኤ በሰጡት ቃል ተገልሏል የሚለውን ሰምተናል። ነገር ግን ካሁን ቀደምም ያልተረጋገጡ ሪፖርቶች እየወጡ በኋላ እውነት ሳይሆኑ ቀርተዋል ብለዋል። ተገልሏል ይህን በርግጠኝነት አስተውቃቸዋለሁ በማለት ከትናንት በስቲያ ናይጄሪያ ሌጎስ ከተማ ላይ ጋዜጣዊ ጉባኤ ጠርተው የተናገሩት የሀገሪቱ የመከላከያ ሚኒስቴር ጽህፈት ቤት ሹም ነበሩ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ በአንድ መርፌ የሚጠናቀቀውን የጆንሰን ኤን ጆንሰንን ክትባት የተከተቡ ሰዎች ሁለተኛ ወይም ድጋሚ ክትባት እንዲከተቡ መፈቀዱ ተገልጿል። በጉዳዩ ላይ የመከሩት የጤና አዋቂዎች በአንድ ጊዜ የሚሰጠውን የጆንሰን ኤን ጆንሰን ክትባት የተከተቡ ሰዎች በፋይዘር እና በሞደርና የተሰሩትን ሁለት ጊዜ የሚወጉ ክትባቶች በወሰዱት ሰዎች ደረጃ ቫይረሱን አይከላከልላቸውም የሚል ስጋት እንዳላቸው አሰምተዋል። የቦይንግ 737 ማክስ ጀቶችን ደህንነት ለሚመረምሩ ለዩናይትድ ስቴትስ መንግስት የበረራ ደህንነት ተቆጣጣሪዎች የሐሰት መረጃ ሰጥተዋል ተብለው ትናንት ክስ የተመሰረተባቸው የቀድሞ የኩባንያው የአውሮፕላኖች ዋና የቴክኒክ ደህንነት ኃላፊ አብራሪ ቴክኒካል ፓይለት ወንጀሉን አልፈጸምኩም ብለው ቃላቸውን ሰጥተው መለቀቃቸው ተሰማ። የ49 ዓመቱ ማርክ ፎክነር በዩናይትድ ስቴትስ የሀገር ውስጥ የቦይንግ ኩባንያ ደንበኞችን ለአውሮፕላን ሰሪ ኩባንያ ብዙ ሚሊዮን ዶላር ለማስገባት ብለው ሆን ብለው አታለዋል ተብለው ቴክሳስ ውስጥ ባስቻለው ችሎት 6 የወንጀል አድራጎቶችን በመፈጸም ክስ ተመስርቶባቸዋል። ተከሳሹ ባጭሩ ኤምካስ ተብሎ ስለሚጠራው የ737 ማክስ ጀቶች አውቶማቲክ የበረራ መቆጣጠሪያ ስርዓት ለፌደራሉ የበረራ ደህንነት ተቆጣጣሪ መስሪያ ቤት ማለትም FAA ሐሰተኛ የተሳሳተና ያልተሟላ መረጃ በመስጠት ነው የተወነጀሉት። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥቅምት 6 2014 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ፋብሪካዎችን መዝጋት ይጀምራሉ ነው ፍራቸው። ፋይናንሻል አቅም ሲጣር እንግዲህ በአገር ደረጃ 500 ሚሊዮን ዶላር ሰዎች ይጎዳሉ እንጂ ይህንን ያህል ሀገር ያፈርሳል ተብሎ የሚታሰብ ነገር አይደለም።
እየተጨፈጨፈበት ያለውን መሳሪያ ለመግዛት የሚያስችል ማንኛውም አይነት ገንዘብ መሰጠት የለበትም ከሚለው ወስደዋለሁ ማለት ነው። ይህንን
ስለ አፍሪካ እድገት እድል ድንጋጌ አጓ አስተያየት ከሰጡ እንግዶቻችን የተቀነጨበን ያስደመጥናችሁ በሁለተኛው ክፍል የምሽቱ ዝግጅታችን ሙሉ ይቀርባል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለምሽቱ ወደ ያዝነው የመጀመሪያው ዝግጅታችን እንለፍ። ለረጅም ጊዜ የምዕራቡ ሀገር ቁልፍ አጋር የነበረችውና ከሰብአዊ እርዳታ ድርጅቶች ጋር በቅርበት ከመስራት በተጨማሪ በርካታ ስደተኞችን በማስተናገድ ስሟ በመልካም ይነሳ የነበረችው ኢትዮጵያ አሁን ላይ ግን ግንኙነቷ የሻከረ ሄዶ የምዕራብ ሀገራት ማዕቀብ ሊጥሉባት እንደሚችሉ ማስፈራራታቸው አሳሳቢ ነው ሲሉ በአፍሪካ ቀንድ የደህንነት ጉዳዮች ጥናት አጥኚና ካናዳ የሚገኘው ባል ሲሊ የውጭ ግንኙነቶች ትምህርት ቤት ዳይሬክተር የሆኑት ፕሮፌሰር አንፊልትስ ጀራልድ ለአሜሪካ ድምጽ ተናግረዋል። በሰሜን ኢትዮጵያ ላለፉት 11 ወራት የተካሄደ ካለው ጦርነት ጎን ለጎን ትርክትን ለመቆጣጠር የሚደረገው የመረጃ ጦርነት ያለም አቀፍ ማህበረሰብ ውሳኔዎች ላይ ተጽዕኖ ማሳደሩንም ገልጸዋል። ስመኝሽ የቆየ ይህ የግንኙነት መሻከር ኢትዮጵያ ወደፊት ከዓለም አቀፉ ማህበረሰብ ጋር በሚኖራት ግንኙነት ላይ በሚፈጥራቸው ተጽዕኖችና ተያያዥ ጉዳዮች ዙሪያ ከፕሮፌሰር አንፊልትስ ጀራልድ ጋር ቆይታ አድርጋለች። በሌላ በኩል ወታደራዊ መፍትሄ እንደማይታያቸው ቀድሞ በኢትዮጵያ የአፍሪካ አምባሳደር የነበሩት ፕሮፌሰር ዴቪድ ሽን ለቪኦኤ ተናግረዋል። አምባሳደር ዴቪድ ሽን ትላንት ከአሜሪካ ድምጽ ጋር በነበራቸው ቆይታ የኢትዮጵያ መንግስት እኔን ብቻ ትክክል የሚል አይነት አቋም መያዙ ተገቢ አይደለም ሲሉ ተችተዋል። የሁለቱን እንግዶች ቃለ ምልልስ የያዘውን ዘገባ ስምንሽ የቆየ እንደሚከተለው ታቀርባለች።
ፕሮፌሰር አንፊልድ ጀራልድ የአፍሪካ ቀንድ የጸጥታና ደህንነት ጉዳዮች አጥኚና ተመራማሪ ብቻ ሳይሆኑ ለበርካታ ዓመታት የኢትዮጵያ መከላከያ ሰራዊትን ጨምሮ በኢትዮጵያ የሚገኙ የጸጥታ ተቋማትን በጸጥታ አመራር ተጠያቂነትና በብሔራዊ ደህንነት ዙሪያ የተለያዩ ስልጠናዎችን የሰጡ ባለሙያ ናቸው። በአፍሪካ ቀንድ ከሚገኙ የተለያዩ ተቋማት ጋር በመሆንም በደቡብ ሱዳን፣ ዩጋንዳ፣ ሶማሊያ እና ኢትዮጵያ የጸጥታ ጉዳዮች ዙሪያ የጥናት ስራዎችን ሰርተዋል። በዚህም ምክንያት ቀጠናውን በተለይ ደግሞ ውስብስብ የሆነውን የኢትዮጵያን ፖለቲካ ለመረዳት እድል እንደሰጣቸው የሚናገሩት ፕሮፌሰር ፊልስ ጀራልድ አሁን በሰሜን ኢትዮጵያ እየተካሄደ ያለው ጦርነት በመሬት ላይ የሚካሄድ ብቻ ሳይሆን ትርክትን ለመቆጣጠር የሚደረግ የመረጃ ጦርነት መሆኑን ይገልጻሉ።
እየተካሄደ ያለው የሽምቅ ውጊያ ነው። በእንደዚህ አይነት ጦርነት ወቅት መረጃ ወሳኝ ሚና አለው። የሽምቅ ውጊያን ለማስቆም የሚወሰድ ወታደራዊ እርምጃም የሚሰራጨውን መረጃ በመረጃ ለማጥፋት የሚደረግ ጥረትንም ይጨምራል። ስለዚህ መረጃ በመስጠትና ትርክትን በመቆጣጠር የበላይነት ማግኘት በእንደዚህ አይነት ዘመቻዎች ወቅት ለማሸነፍ እጅግ አስፈላጊ ነው።
በዚህ ረገድ ለ27 ዓመታት በስልጣን ላይ ቆይቶ የነበረው ህወሓት የበላይነት ማግኘቱን የሚገልጹት ፊልድ ጀራልድ በአንጻሩ የኢትዮጵያ መንግስት ለመረጃ ግዴለሽ መሆን የፈጠረው ክፍተት ዓለም አቀፉን ማህበረሰብ ወደ አንድ ወገን ብቻ ላጋደለ ትርክት ከማጋለጡ በተጨማሪ አሁን ላለው የግንኙነት መሻከር አስተዋጽኦ አድርጓል ይላሉ። ላለፉት 11 ወራት በሰሜን ኢትዮጵያ እየተካሄደ ያለው ግጭትና ግጭቱ ያስከተለው ሰብአዊ ቀውስ ኢትዮጵያን በዓለም አቀፍ መድረኮች ላይ ዋና የመወያያ ርዕስ አድርጓታል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ ለመወያየት እስካሁን 10 ስብሰባዎችን ያካሄደ ሲሆን በቅርቡ ኢትዮጵያ የድርጅቱን 7 ሰራተኞች ማባረሯን ተከትሎ ዩናይትድ ስቴትስ እና አውሮፓ በሀገሪቱ ላይ ማዕቀብ እንደሚጥሉ አስጠንቅቀዋል። ለመሆኑ የዚህ ግንኙነት መሻከር መነሻው ምንድን ነው? ፕሮፌሰር ፊልስ ጀራልድ ይመልሳሉ።
በኢትዮጵያና በዓለም አቀፍ የሰብአዊ ድርጅቶች መካከል ያለው ግንኙነት የሻከረው ሰራተኞቹን ከሀገር ከማባረሯን በፊት ነው። ይሄ ደግሞ ብዙ ምክንያት አለው። በመጀመሪያ ዓለም አቀፉ ማህበረሰብ የኢትዮጵያ መንግስትን ወደ ትግራይ ክልል የምግብ እርዳታ እንዳይገባ አግዷል በሚል በተደጋጋሚ ይወቅሳል። ሆኖም በሌላኛው ወገን ላይ ምንም አይነት ወቀሳ ሲደርስ አይሰማም። የሰብአዊ ቀውሱ ከትግራይ ተሻግሮ ወደ አማራና አፋር ክልሎች እንዲስፋፋ ካደረገ በኋላ እንኳን ከዓለም አቀፍ ህብረተሰብ ወቀሳ አልደረሰበትም። በኤርትራ መንግስት ላይ የቅጣት እርምጃ ሲወሰድና በኢትዮጵያ መንግስት ላይ የማዕቀብ ማስፈራሪያ ሲደርስ የህወሓት ተዋጊዎች ህጻናትን ለውትድርና ማሳተፋቸውን የሚያሳይ በቂ መረጃ ኖሮ እንኳን የቅጣት እርምጃም ሆነ ውግዘት አልደረሰባቸውም። ስለዚህ ይህ የሻከረው ግንኙነት ከየት እንደተነሳ ማየት ይቻላል።
ኢትዮጵያ ከመንግስታቱ ድርጅትም ሆነ ከሌሎች ዓለም አቀፍ አካላት ጋር ያላት መቃቀር ወደፊት በሚኖራት ግንኙነት ላይ ምን አይነት ተጽዕኖ ይኖረዋል?
ኢትዮጵያ ለረዥም ጊዜ በአፍሪካ ቀንድ ብቻ ሳይሆን በዓለም ላይ ቁልፍ ቦታ ይዛ ቆይታለች። ኢትዮጵያ ለምዕራብ ሀገራት ብቻ ሳይሆን የሰብአዊ ተቋማትም አጋር ነበረች። በአፍሪካ ቀንድም ጥልቅ ሚና ነበራት። ኢትዮጵያ የስደተኛ ጣቢያዎችን አቋቁማ በደቡብ ሱዳን፣ ሶማሊያ እና በሰሜን በኩል የሚገቡ ስደተኞችን ስታስተናግድ ቆይታለች። በዛ ላይ እንደ ትግራይ፣ ሰሜን ወሎ እና ሌሎች በምግብ ራሳቸውን ላልቻሉ አካባቢዎች የራሷን የምግብ ደህንነት ፕሮግራሞችን ስታስተባብር የቆየች ናት። ስለዚህ ከሰብአዊ ድርጅቶች ጋር ጥሩና መተማመን የነበረበት ግንኙነት ነበራት። አሁን ግን ያ ግንኙነት ሻክሯል።
የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ 9 ወይም 10 የሚሆኑ ስብሰባዎችን አካሂዷል። እነዚህ በአህጉር ደረጃ በሀገሪቱ ወይም በቀጠናው ባሉ ጎረቤት ሀገራት መካከል ሊካሄዱ የሚገቡ እንደ ኢትዮጵያ ህዳሴ ግድብ ያሉ ጉዳዮች ግራ በሚያጋባና በሚያሳስብ ሁኔታ ወደ ጸጥታው ምክር ቤት ሲመጡ እያየን ነው።
ኢትዮጵያ ፎርምድ ኤ ኒው ጋቨርንመንት። ኢትዮጵያ እንግዲህ አሁን አዲስ መንግስት መስርታለች። ይሄ ለሀገሪቱ የፖለቲካ መረጋጋትም ሆነ ለውጭ ግንኙነቷ የሚያመጣው ለውጥ ይኖራል? መንግስትስ ቅድሚያ ሰጥቶ ሊሰራባቸው የሚገቡ ጉዳዮች ምንድናቸው?
ልዩነት
የሚያመጣ ይመስለኛል። ምክንያቱም ይሄ የመጀመሪያው ዴሞክራሲያዊ ምርጫ ነው። ችግር የለበትም ግን ማለት አይደለም። ሁሉም ሰው በምርጫው አልተሳተፈም። በሰሜን በጦርነት ውስጥ ያሉ ክልሎች እንዲሁም በሶማሌና አፋር ድንበር አካባቢ ያሉ የምርጫ ጣቢያዎች በምርጫው ወቅት ድምጻቸውን አልሰጡም። በተጨማሪም በትግራይ ክልል ያለው ህዝብም አልመረጠም። ነገር ግን በዛ ሁሉ ችግር ውስጥም ሆኖ በርካታ ህዝብ በምርጫው ተሳትፏል። የአብይ የመጀመሪያው ዓመት ያመጣቸው ለውጦች ከኤርትራ ጋር አስታራቂ ሰላም ፈጥሯል። ለነጻ ኢኮኖሚና ለገበያ መሻሻል ብሩን ከፍቷል። በቀጣይም በኢኮኖሚ መሻሻልና በተለይም በቀጠናው የጸጥታ መዋቅር ላይ ባተኮረ መልኩ የጸጥታ ዘርፉ መሻሻል በሚችልባቸው ጉዳዮች ላይ የበለጠ ማተኮር ይኖርበታል።
እንግዲህ ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ 3 ዓመት ሆኗቸዋል። እርሶ ባሳተሙት አንድ ጽሑፍ ላይ ግን አብይ አህመድ መጀመሪያ ላይ በተወሰኑ ጉዳዮች ላይ መሻሻልን ቢያመጡም ከመጀመሪያውም የተሳሳተ የፖለቲካ ስሌት ማድረጋቸውን ይገልጻሉ። ምንድናቸው እነዚህ ስህተቶች?
27
ዓመት ስልጣን ላይ መቆየት በጣም ረጅም ጊዜ ነው። በዛ ላይ በዚህ ጊዜ ውስጥ የአመራሮች ለውጥም አልተደረገም። ጠቅላይ ሚኒስትሩ ያመጣቸው ለውጦች አስፈላጊ ቢሆኑም በስልጣን ላይ የነበረውን አመራር መተዳደሪያቸውን፣ የስልጣን ሰንሰለታቸውንና የገንዘባቸውን ፍሰት በፍጥነት አዳከመው። ከፍተኛ የጸጥታ አካላትም በፈቃዳቸው ወይም ተገደው ወደ ትግራይ በመሄድ መሰባሰብ ጀመሩ። ሌላው የመንግስት ስህተት ይህ እየፈጠረ የነበረውን የቅሬታ መጠን አለመረዳቱ፣ ከኤርትራ ጋር ለእርቅ የተደረገው ድርድርና የፌዴራል በጀት የትግራይ ክልል መንግስትን አልፎ በቀጥታ ለአካባቢው አስተዳደሮች እንዲሰጥ መደረጉ፣ ያ ሁሉ በመከላከያ ሰራዊቱ ላይ ጥቃት እስኪሰነዘር ድረስ ሲደራረብ ነበር። ሁኔታ ወደ ግጭት እንደሚያመራም ይታይ ነበር።
በህወሓት በኩልስ የተፈጸመ የፖለቲካ ስሌት ስህተት ነበር?
Yes, I would say that miscalculations on the TPLF side.
አሁን ነበር። አንደኛ አብይ አህመድ ለረጅም ዓመት ሲገነባው ከቆየውና የነበሩት መሪዎች ለአመታት የሀገሪቱን የወደፊት እጣ ፈንታ እንዲወሰን አድርገው ብዙ ከደከሙበት መርሆ ብዙም ያፈነግጣሉ ብለው የገመቱ አይመስለኝም። ሌላኛው ስህተት የፌደራሉ ሰራዊት ክልሉ ጋር ለመድረስ የነበረው አቅምና በሰራዊቱ መካከል ያለው አንድነትን እጅግ አሳንሰው ማየታቸው ነው። በተጨማሪም ህዝቡ ለመንግስትና ለብሔራዊ መከላከያ ሰራዊት በዚህ መጠን ድጋፍ ያደርጋል ብለውም አላሰቡም። ስለዚህ በሁለቱም ወገን የፖለቲካ ስሌት ስህተት ነበር።
በጥቅምት ወር ላይ ህወሓት በኢትዮጵያ መከላከያ ሰራዊት ላይ የፈጸመውን ጥቃት ተከትሎ የኢትዮጵያ መንግስት የወሰደውን እርምጃስ እንዴት ያውታል?
ኢትዮጵያን ጋቨርንመንት አደታ
ምላሹ ማንም የምዕራብ ሀገርም ቢሆን እንደዚህ አይነት የታቀደና ቀድሞ የተዘጋጀ ጥቃት በብሔራዊ መከላከያ ሰራዊቱ ላይ ቢደርስ ሊያደርገው የሚችለው ነው። እንዲያውም የምዕራብ ሀገራት የጎረቤት ሀገራት ወታደር ልከው ወይም በጸጥታ ትብብር አለዛም የደህንነትና የድንበር ጥበቃ በማድረግ እንዲተባበሩ ሊጋብዙም ይችላሉ። በኔቶ ሀገራት መርህ ላይ ይሄን የሚመለከት አለ።
ቀደም ሲል እንዳነሳ ነው በኢትዮጵያ ውስጥ የሚካሄደው ግጭት በመሬት ላይ ብቻ ሳይሆን በመረጃ ጭምርም እንደሆነ ይነገራል። በአለፉት 11 ወራትም ሆን ተብሎም ይሁን በስህተት የሚሰራጩ ሐሰተኛ መረጃዎች በማህበራዊ ትስስር ገጾች በስፋት ይሰራጫሉ። ይህ ሁኔታ አሁን ኢትዮጵያ ላለችበት ችግር አስተዋጽኦ እያደረገ ነው ይላሉ።
የሐሰተኛ መረጃ ስርጭት ሁልጊዜም አብሮን የኖረ ነው። እንደ አውሮፓውያን አቆጣጠር በ1930ዎቹ ማገባደጃ በጀርመን የነበረውን ሁኔታ መውሰድ ትችያለሽ። አሁን ግን ዲጂታል የማህበራዊ ትስስር ሚዲያዎች በዚህ ላይ ተጨማሪ ሆኖ መጣ። ዋናው ነገር ለሽምቅ ውጊያ መሳካት መረጃ እጅግ በጣም አስፈላጊ ነው። ህወሓት ደግሞ ይህን በደንብ ያውቃል። ምክንያቱም ደርግን ለመጣል ተመሳሳይ ዘመቻን ተጠቅሞ ነበር። ስለዚህ ይሄ የመረጃ ሽምቅ ውጊያ በደንብ የተጠናከረና ለረጅም ጊዜ የኖረ ነው።
One of the articles you published focused
on Lila Tanatawi Tsufut Lai, Ethiopia Ahun Lalechubet Hunita, Yakilil Yuhailuch, Drishandalachos of all, and Nazihan Yuhailuch, Besgatna Miacho.
Well, I do see them as a threat to the country.
Hagaritu had undernet and that met Aladar Guchla Luis Agalo, Makiatum and Nazil Yuhailu Sikwakwamu, and then Yazbus Halamanad and Netanikotaru, the Gamangustu, Behazbuzan and the Caberia Gain and Peru, Yakiluchum. ፖሊሶች ተራቆሙ በትግራይ ብቻ ሳይሆን በሶማሊያ በአማራ በኦሮሚያ በጣም እየሰፉ መጡ በዩናይትድ ስቴትስ ብትመለከቺ ተመሳሳይ እያንዳንዱ ግዛት ብሔራዊ ዘብ አለው ግን የማዕከላዊው ሰራዊት አካል ናቸው በተጨማሪም ለክልሎቹ ፕሬዝዳንቶች ብቻ ሳይሆን ለአሜሪካ ፕሬዝዳንት ጭምር የሚታዘዙበትም ሰንሰለት አለ በኢትዮጵያ ግን የዛ አይነት መስመር ያለው ተዋረድ የለም ታማኝነታቸው ለክልሉ ፕሬዝዳንት ብቻ ነው
What lessons can we really learn from
Ethiopia ahun kallechubet aschegari huneta inditweda min meddereg allebet ilallu
in this predicament
I think the one thing that
wannanet alamaqafu mahabereseb salamna dehnetin lemastebek emittekemibacho inde meglecha mawtat ማውገዝ ሰላም አስከባሪ ኃይል ሀገርን እንዲያረጋጋ መጠበቅ ወይም ማቀመጣለን መሳሰሉ መሳሪያዎች በድጋሚ ሊያስብባቸው ይገባል ይልቁንም የፖለቲካ እርቅ ብሔራዊ መግባባትና ማህበረሰቡን ማዕከል ያደረገ ውይይት በጣም አስፈላጊ ናቸው ለእንደዚህ አይነት ጥረት ደግሞ ከፍተኛ የገንዘብ ድጋፍ ሊደረግ ይገባል
ፕሮፌሰር ፊልስ ጀራልድ በኢትዮጵያ ውስጥ ላለው ቀውስ በአብዛኛው ህወሓትን ተጠያቂ ሲያደርጉ በሌላ በኩል ትላንት ካሜራ ከአድምጽ ጋር ቆይታ የነበራቸው የቀድሞ በኢትዮጵያ የአሜሪካ አምባሳደር የነበሩት ፕሮፌሰር ዴቪድ ሺን በኢትዮጵያ ላለው ግጭት ወታደራዊ መፍትሄ እንደማይታያቸው በመግለጽ የኢትዮጵያ መንግስት እኔ ብቻ ነኝ የሚል አይነት አቋም መያዙ ትክክል አይደለም ሲሉ ተችተዋል
Basically the government of Ethiopia is saying that the rest of the world is wrong
የኢትዮጵያ መንግስት እያለ ያለው ዓለም በሙሉ ኢትዮጵያ ውስጥ ያለውን ሁኔታ የሚያይበት አይን የተሳሳተ ነው እና እነቱ ያለው እነሱ ጋር ብቻ እንደሆነ ነው ያ ሊታመን አይችልም ሁሉንም መረጃ መመልከት አስፈላጊ ነው ኢትዮጵያ መንግስት የሚያወጣቸውን ሪፖርቶች አያለሁ ግን ሌላው በሙሉ ስለሁኔታው የተሳሳተ መረጃ ነው ያለው ማለት ትክክለኛ አይመስለኝም
በጥቅምት ወር ላይ ህወሓት በፌደራል መከላከያ ሰራዊት ላይ ያደረሰው ጥቃት ዙሪያም ብዙ ያልተመለሱ ጥያቄዎች እንዳሉ አምባሳደር ሺን ይጠቅሳሉ
the only outstanding issue I think that needs to be also resolved
ዚጋር መፈታት ያለበት ዋና ጉዳይ ከጥቅምት ወር ጥቃቱ ከመፈጸሙ በፊት ማከላዊ መንግስቱ ምን ሲያደርግ ነበር የሚለው ነው ትግራይን ለማጥቃት ሲዘጋጁ ነበር ህዋት ሲዘጋጁ ነበር ይላል እኔ ያን ሲያደርጉ እንደነበር ወይም እንዳል ነበር አላውቅም የዚያ መረጃ የለኝም ጥቃት ሊደረግ ዝግጅት እንደነበር የሚያረጋግጥ ጠንካራ መረጃ ካለ ያ ሁኔታውን ይቀይረዋል አሁን ግን ጥቅምት ላይ በሰሜን እዝ ላይ የተፈጸመው ጥቃት በርካታ አሳሳቢ ጥያቄዎችን ያስነሳል።
በኢትዮጵያ ያለውን ግጭት በዘላቂነት ለመፍታት ብቸኛው መፍትሄ ውይይት መሆኑን የሚያሰምሩበት አምባሳደር ሺን ማዕከላዊ መንግስትም ሆነ ህወሓት ወደ ድርድር ጠረጴዛ እንዲመጡም ጠይቀዋል።
ይቻላልም
ተመራጩ የመፍትሄ ድርድርም ነው ቢያንስ የዓለም አቀፉ ማህበረሰብ የሚመርጠው ይህንኑ ነው በርግጥ ምድር ላይ የሚዋጉት ኃይሎችም ሆነ የማከላዊ መንግስቱ ይህን የመረጡ እንደሆነ አላውቅም አንዳቸው ወይም ሁለቱም ወታደራዊ ድል ይፈልጋሉ ድል እናገኛለን ብለው ያምናሉም ብዬ ፈራለሁ አሁን ባለው ሁኔታ ግን ወታደራዊ ድል የሚገኝ አይመስለኝም ለዛ ነው በድርድር የሚደረስ ስምምነትን የምደግፈው በድርድር በሚገኝ ስምምነት ውስጥ የሚጠፋው ህይወት ያነሰ ነው የሚሆነው
አምባሳደር ሺን አክለው የኢትዮጵያ መንግስት ህግ የማስከበር ዘመቻ እያካሄድኩ ነው ማለቱን እንደማይቀበሉና ኢትዮጵያ ውስጥ የእርስ በርስ ጦርነት እየተካሄደ መሆኑን ገልጸው በግጭት ውስጥ ያሉ ሁሉም አካላት በንጹሃን ዜጎች ላይ ጥቃቶችን እያደረሱ መሆናቸውንም ተናግረዋል ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ
ስመኝ
ስመኝሽ የቆየን ለዘገባዋ አመሰግናለሁ። እንግዶቻችንም እንግዳችን ስለሆናችሁ እናመሰግናለን። እያዳመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ ላይ ስርጭታችን በቀጥታ ይተላለፋል። በትዊተር ሃሽታግ ቪያማረክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ በቀጥታ ልታዳምጡን ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩና ሰፋ ያለው ዘገባ ከማለፋችሁ ችን በፊት አንድ ሙዚቃ ጋብዛችሁ
ከተራራው ማዶ 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 ወዲያ ከናፍ ሄደች አለች ልጅነት ልብ የፈራት ወዳጅ ስንዋደድ ኖረ ከተራራው ማዶ 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 ወዲያ ከና ሄደች አለች ልጅነት ልብ ያፈራት ወዳጅ ስንዋደድ ኖረን 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 ቢያለያየን ጊዜ እንኳን ሰውን ባተናነቀ ወንዜ
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅት ነው። አሁን ወደ ተከታዩ መሰናዶ እንለፍ። አውሮፓውያን የቀን አቆጣጠር በ2000 ዓመተ ምህረት የተፈረመው የአፍሪካ እድገት እድል ድንጋጌ አጎዋ ዩናይትድ ስቴትስ እና አፍሪካን በንግድ ዘርፍ ያጣመረ ሰነድ ነው። ከቅርብ ጊዜ ወዲህ በጦርነትና ሰብአዊ መብቶች ረገጣ ደጋግሞ ስሟ የተነሳው ኢትዮጵያ ከዚህ የተጠቃሚነት ሰነድ ልትሰረዝ እንደምትችል ስጋት አይሏል። ከቀናት በፊት ለሮይተርስ የዜና ወኪል ስለ ጉዳዩ አስተያየት የሰጡት የዩናይትድ ስቴትስ ዓለም አቀፍ የንግድ ወኪል ተጠሪ ካትሪን ታይ ኢትዮጵያ ውስጥ ያለው የሰብአዊ ቀውስ ሁኔታን በተመለከተ ይፋዊ በሆነ መንገድና በሲቪል ማህበረሰቡ በኩል የሚመጡ መረጃዎች አበረታች አይደሉም ብለዋል። ሀብታሙ ስዩም ኢትዮጵያ እንዳትሰረዝ ዘመቻ ከጀመሩ በአንጻሩ ደግሞ እርምጃው እንዲወሰድ የሚፈልጉ ትውልደ ኢትዮጵያውያንን ሀሳብ የያዘ ዘገባ እንደሚከተለው በስፋት አሰናድቶታል።
አመሰግናለሁ ጽዮን። በዚህ ሰሞን የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ የተሰኘ ተቋም አንድ ዘመቻ ጀምሯል። ዘመቻው ኢትዮጵያ ለ21 ዓመታት በአባልነት ከቆየችበት ወደ 40 የሚጠጉ የአፍሪካ ሀገራትና ዩናይትድ ስቴትስን በንግድ መስክ ካስተሳሰረው ድንጋጌ እንዳትሰረዝ የሚጠይቅ ነው። እስካሁን ድረስ ከ10,000 በላይ ሰዎች ድጋፋቸውን በፊርማ እንዳሳዩበት፣ የውሳኔ ሰጪነት ሚና ላላቸው አካላትም እንደሚደርስ ከተነገረለት ዘመቻ አስተባባሪዎች ጋር ቀድመን አጭር ቆይታ እናደርጋለን። ቆየት ብለን ደግሞ ኢትዮጵያ ከአገዋ አባልነት ልትሰረዝ እንደሚገባ የሚጠይቀውን ሀሳብ የሚደግፉ አንድ እንግዳ ይዤ ብቅ እላለሁ። አስቀድመን የዩናይትድ ስቴትስ መንግስት ኢትዮጵያን ከአፍሪካ እድገት እድል ድንጋጌ ወይም አጎአ ሊሰርዝ አይገባም በሚል የሚሟገቱትን ወገኖች እንስማ። አቶ መስፍን ተገኑ የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ ሊቀመንበር ናቸው። እንዲሁም አብረዋቸው ደግሞ ዘመቻውን ከሚያስተባብሩት መካከል አንዱ የሆኑት አቶ ኤልያስ ህሩይም አሉ። በስልክን ያገኟቸው አቶ መስፍን የዘመቻውን ዋና ግቦች በመጀመሪያ ያስረዱናል።
የጀመርነው ዘመቻ የአገዋ አፍሪካን ኦፖርቹኒቲ ኤንድ ዲቨሎፕመንት አክት ተብሎ ስራ ላይ የነበረው ከ2000 ዓ.ም ጀምሮ ተግባር ላይ በነበረው አዋጅ መሰረት ኢትዮጵያ ውስጥ የአሜሪካን ካምፓኒዎች ገብተው ከቀረጥ ነጻ የሆኑ እቃዎችን ወደ አሜሪካን እንዲገቡ የሚፈቅድ ህግ ነው እና በዚሁ መሰረት ብዙ ኩባንያዎች ወደ ኢትዮጵያ ሄደው ጨርቃ ጨርቅና እንዲሁም አንድ አልፎ አልፎ ኤሌክትሮኒክስም ቢሆን ስራ ጀምረው ብዙ ሰው ተጠቃሚ ሆኗል። ወደ 100,000 የሚቀጠር ህዝብ በእነዚህ ኩባንያዎች እና በዚህ አዋጅ መሰረት ስራ ተቀጥሮ የሚገኝበት ሁኔታ ሲኖር፣ ለአሜሪካን ከኩባንያዎቹ ደግሞ ያው እንደምታውቁት ረከስ ያለ የሰው ኃይል ስለሆነ ያለው በዛ ተመርቶ እዚህ ሀገር ኤክስፖርት የሚደረገው ለአምራች ኩባንያዎቹ ትርፍ ያለው እና ለሁለቱም የሚጠቅም ህግ ነው። አሁን የአሜሪካ መንግስት በተለይም የስቴት ዲፓርትመንት ሰዎች እየገፉ ያሉት ይሄ ኢትዮጵያ ውስጥ ባሉት ሁኔታዎች ምክንያት የተነሳ ኢትዮጵያ ለዚህ ተጠቃሚ ለመሆን አትችልም ብለው ከሊስት ውስጥ እንድትወጣ ነው ሙከራ እየተደረገ ያለው። እኛም የተቃወምነውም ይህንኑ ነው። 8 መለኪያዎች አሉ። 8ቱንም መለኪያዎች በአሁኑ ጊዜ ከመቼውም በላይ ታሟላለች ነው የምንለው። የሂውማን ራይትስ ቫዮሌሽን የሚባለውን ነው እነሱ አታሟላም የሚል ክርክር ያመጡት። እሱንም ቢሆን በቂ አይነት ክርክር እንዳልሆነ በፊት ለፊት ከስቴት ዲፓርትመንት ጋር ባደረግነው ንግግር አስረድተናል። በደንብ የገባቸው ነው ይመስለን። ግን እንግዲህ ስልጣኑን በእነሱ እጅ ስለሆነ እና መወሰን የሚችሉት እነሱ ስለሆኑ እንግዲህ ይህንን ሁኔታ ይሆናል እየተባለ ስለሆነ እሱ እንዳይሆን ነው በሚቀጥለው ሳምንታት ውስጥ 19 ድርጅቶች አሉ ለዚህ ጉዳይ ላይ ቦት የሚያደርጉ ማን ይቅጣ ማን ይቆይ የሚለውን። ያ ቦት ከመሆኑ በፊት እንግዲህ ኢትዮጵያን አሜሪካንስ በሙሉ እዚህ አሜሪካን ሀገር ያሉት አውቀው ሬፕሬዘንታቲቮቻቸው ለኮንግሬሽናል ሬፕሬዘንታቲቮቻቸው ስልክ እንዲደውሉ እና ይሄ ሁኔታ መሆን እንደለበት እንዲያስታውቁ ነው ዘመቻው የተጀመረው።
ኢትዮጵያ በምህጻሩ አገዋ ተብሎ ከሚጠራው መርሃ ግብር ብትሰረዝ ልታጣው የምትችለው ነገር ምንድን ነው? በእርግጥ ስረዛው የሌላ የገዘፈ ኢኮኖሚ ማዕቀብ ዳርዳርታ ነው የሚል ስጋትስ አላችሁ ወይ? አቶ ኤልያስ ከእርስዎን ጀምርና አቶ መስፍን ሊጨምሩበት ይችላሉ።
ኢትዮጵያ ከአገዋ መውጣት ብዙ ጉዳት ነው ህብረተሰቡ ላይ የሚያደርሰው። ታርጌት የተደረገው መንግስት ማዕቀብ ማድረግ አይነት አኳን ሆኖ ሳለ ግን በደንብ ተጠንቶ የተደረገ ነገር አይመስልም። አጓ ኢትዮጵያ ውስጥ ወደ 1,000,000 የሚሆን ህብረተሰብ ቀጥሮ ነው የሚያሰራው። ከዛ ውስጥ 80% ሴት ነው። ሴቶቹ ደግሞ ብዙዎቹ እንደምታቆኝ ሀገር አንድ ሰው ለራሱ አይደለም የሚኖረው፣ ሁለት ሶስት ሰው ደግፎ ነው የሚኖረው እና ይሄ በጣም ትልቅ ኢምፓክት ነው ያለው ህብረተሰቡን በትልቅ ሁኔታ። ጉዳቱ ቀጥታ የኛ ህብረተሰብ ከመሆኑ በላይ ቅድም መስፍን እንደጠቀሳቸው አንዳንዶቹ ካምፓኒዎች ኢትዮጵያ ውስጥ ኢንቨስት አድርገው የሚሰሩ እንደ ጋስ፣ ኤችንን የተለያዩ ካምፓኒዎች ናቸው ኢንቨስት አድርገው እየሰሩ ያሉት እና እነሱን የሚጎዳ ነው። በጣም መስፍን ብዙ ስለሚሰራበት ወደ እሱ ለሱ ድፈር አደርጋለሁ።
እንግዲህ ኤልያስ እንዳለው ፋይናንሻሊ ኢምፓክቱ ምንድን ነው ላልከው፣ ተጠቃሚው ቀጥታ ያው ቅድም እንደተባለው ተቀጣሪው ህዝብ ነው ዳይሬክትሊ። ከዛ ባሻገር በእርግጥ ጊቭ ኤንድ ቴክ እንደሚሉት አይነት ነገር ነው። የአሜሪካን ኩባንያዎቹም እዚህ ሀገር ኢንቨስት አድርገዋል። እንግዲህ ምንድን ነው የሚሆነው? ዲሊስት ብትደረግ ኢትዮጵያ እቃውን ከዛ እዛ የሚሰራውን እቃ ወደ አሜሪካን ሀገር መጥቶ በነፃ ገበያ ያለ ታክስ መሸጥ አይችሉም ማለት ነው። ታክስ ይከፍሉበታል። እና ይሄ ሲሆን እንግዲህ የኢትዮጵያ እዛ ኢንሴንቲቭ የነበረው ከመጀመሪያውም ወደዚህ ሀገር ያለ ታክስ አስገብቶ መክፈሉ ስለሆነ በሱ ምክንያት ዲኢንሴንቲቫይዝድ ሊሆኑ እና ፋብሪካዎችን መዝጋት ይጀምራሉ ነው ፍራቸው። ፋይናንሻል አቅም ሲጠር እንግዲህ በሀገር ደረጃ 500 ሚሊዮን ዶላር ሀገር ሰዎች ይጎዳሉ እንጂ ይህንን ያህል ሀገር ያፈርሳል ተብሎ የሚታሰብ ነገር አይደለም። ግን የኢሚዲየት የሚታይ 100,000 ሰው ተቀጣሪ ከነ ቤተሰቡ ሲቆጠር እስከ 1 ሚሊዮን ሊደርስ የሚችል ሰው በቀጥታ ኢምፓክትድ ይሆናል። ይሄ እንዳይሆን ነው ፍላጎታችን። ይሄ እንግዲህ ከኢትዮጵያ አንጻር ነው። ከአሜሪካን ኢንተረስት አንጻር ደግሞ የኛ አርጊመንት ይሄ የአሜሪካን ኢትዮጵያንስ ፐብሊክ አፌርስ ኮሚቴ የአሜሪካን ኢንትረስት በሆርን ኦፍ አፍሪካ ፕሮ ኢትዮጵያ በሆነ አጀንዳ ለማካሄድ የተቋቋመ ድርጅት ነው የምንለው። ከአሜሪካን ኢንትረስት አኳያ እኛ አርጊመንታችን ይሄ ስራ የአሜሪካን ኢንትረስትን አይጠብቅም ነው። በአሁኑ ጊዜ አጎዋን የመሳሰሉ ኦርጋናይዜሽኖች ናቸው ንግድ እና የህዝብ ለህዝብ የሚያገናኙ የአሜሪካን ኩባንያዎችን እንዲበለጽጉ የሚያደርጉ በአፍሪካ ውስጥ ስራዎችን እንዲሰሩ የሚፈቅዱ ህጎችን እየተጠቀመ የአሜሪካን መንግስት ከአፍሪካ ህዝብ ጋር የኢኮኖሚክ ግንኙነት መፍጠር የሚችለው በዚህ ሁኔታ ነው። ይህን እዚህ ላይ እንደው በማይሆን ሰባሰብ ፈጥሮ ማሰናኮል ከአሜሪካን ኢንትረስት ጋር ስለማይሄድ ይህም ልክ አይደለም ባዮች ነን። ኤልያስ እንዳለው በአሁኑ ጊዜ ሳንክሽንም እናደርጋለን ብለው ያሉት ግለሰቦችን ነው። ሂውማኒታሪያን በሚመለከት ጥፋት አለ የሚሉትን ግለሰቦች ነው ሳንክሽን እናደርጋለን የሚለው በቅርቡ የወጣው ማስጠንቀቂያ። ሰፋ ያደርጉታል ወይ? እንግዲህ እሱ የሚታወቅ ነገር የለም። ሰፋ እናደርገውም የሚልም ኢንዲኬሽን አሳይተዋል። ምክንያቱም ብዙ ጊዜ ይሄ ሁኔታ ሲጠቅም አልታየም። ይኖራል አይኖርም የሚለውን ነገር ለመገመት አስቸጋሪ ነው። ግን እንግዲህ ተስፋ የምናደርገው እሱ አይኖርም ነው። እሱም አይኖር ይሄኛውም አይደረግ ባዮች ነን።
ዩናይትድ ስቴትስ ኢኮኖሚያዊና ፖለቲካዊ ጫናዎችን እየወሰደች ያለችው ኢትዮጵያ ውስጥ ጠመንጃን እንደ መፍትሄ መውሰድ እንዲቆም፣ የሰብአዊ መብት ረገጣዎች እንዲገቱና ሁሉም አካላት ወደ ጠረጴዛ እንዲመጡ ለማድረግ መሆኑን በአንድም ሆነ በሌላ መልኩ ገልጻለች። በዩናይትድ ስቴትስ የዘርፉ ባለስልጣናት ቦታ ብትቀመጡ እናንተ ይህን እርምጃ ከመውሰድ የሚያግዳችሁ ምክንያት ምንድን ነው? የተሻለው እርምጃስ ምንድን ነበረ?
ይሄ ጥሩ ጥያቄ ነው። በተለይ አገዋ ላይ ብናተኩር 8 መለኪያዎች አሉ እና 8 መለኪያዎቹ ቅድም እንዳልኩት ሙሉ በሙሉ እንደውም ከመቼውም ጊዜ በላይ የተሟሉ ናቸው። 8ኛው እና አንዱ አሁን የስቴት ዲፓርትመንት ሰዎችም ያነሱት ሂማን ራይትስ ቫዮሌሽን አለ። በዚሁ በሰሜን በሚካሄደው ጦርነት ምክንያት ቫዮሌሽን ስላለ እሱ በህጉ መሰረት ዲሊስት ማድረግ እንፈልጋለን። አላሟላችም ኢትዮጵያ ነው። እንግዲህ እዛ ጋር 2 ጥያቄ አለ። አንደኛ ጦርነት ባለበት ሁኔታ ሂማኒቴሪያን የሚባለው ነገር ምንድን ነው? እንዴት ነው ሰው ዲፋይን የምናደርገው? አንደኛ። ሁለተኛ ደግሞ ይሄ አለ የተባለው ነገር ምን እየተደረገበት ነው? እዛ ላይ የሚለውም አስፈላጊውን እርምጃ እየተወሰደ እርማት እየተደረገ እና ሁሉንም ኤፈርት እየተካሄደ ከሆነ ይሄ እንደ ትክክለኛ ተግባር ተቆጥሮ አንድ ሀገር ዲሊስ እንድትደረግ መደረግ የለበትም እና ከአሁን እኛ እስከምናየው ከሆነ የኢትዮጵያ መንግስት ማንኛውንም አትሮሲቲስ ተብሎ የሚባለውን ነገር በሙሉ ካለ ፊት መቅረብ እንዳለበት ያደረገ ሰው በሙሉ አድርገዋል ተብሎ የተረጋገጠባቸውንም ሰዎች ህግ ፊት እንዳቀረበ የተለያዩ ኮሚሽኖች ከኢትዮጵያን ሂውማን ራይትስ ኮሚሽን ጀምሮ እስከ ዩኤንኤችሲ ሁሉም ተባብረው ይህንን አትሮሲቲ የተባለውን ኮታንኮት እንዲመረመር በጠየቁት መሰረት ፈቃደኛ ሆኖ በደንብ አስተናግዶ ምርመራው እንዲካሄድ እያደረገ ሲሆን በቅርቡም ደግሞ አባሳንጆ መጥተው ተሹመው እንዲጠናና እርምጃ እንዲወሰድበት ተሹመው እሳቸው በአፍሪካ አንድነት መሰረት ይህን የኢትዮጵያ መንግስት ተቀብሎ ስራው እየተካሄደ ነው የሚገኘው። እንግዲህ በእኛ አመለካከትና በህጉ መሰረትም እዛ ላይ በተጻፈው ህግ መሰረት ከአገዋ ኢትዮጵያን ዲስሊስ በዛ ምክንያት ለማድረግ ህጋዊ በቂ ምክንያት የለም።
ኢትዮጵያ ከዚህ መርሃ ግብር ብትሰረዝ ቤተሰቦቻቸው ሲደመሩ በሚሊዮኖች የሚቆጠሩ ሰዎች ካለ ስራ እንደሚቀሩ በኢትዮጵያ ባለስልጣናትም በኩል በእናንተም ዘንድ ተነስቷል እንደ ትልቅ ችግር። ኢትዮጵያ በአስቸኳይ ወደ ሰላማዊ አውድ ካልተመለሰች ደግሞ ከዚህ ህዝብ ቁጥር የበለጠ በአመታት ውስጥ መጎዳቱ አይቀሬ ነው ብለው የሚያነሱ ሰዎች አሉ። ይህንስ እንዴት ማስማማት ይቻላል? የተሻለ የሚባለው አማራጭ የትኛው ነው? የሰብአዊ መብት ረገጣዎች እንዲቆሙና በአጠቃላይ ሰላም የሰፈነባት ሀገር ሁና የኢኮኖሚ ትስስሩ እንዲቀጥል ለማድረግ የተሻለ የሚባለው አማራጭ ምንድን ነው ትላላችሁ? አቶ ኤልያስን የተወሰነ ሀሳብ ሰምተን ወደ አቶ መስፍን መሄድ እንችላለን።
እዚህ ላይ አሁን ችግሩ ምንድን ነው? ኦባሳንጆ የናይጄሪያ ያሳን ተደርገዋል። ይህንን በሰላማዊ መንገድ ነገሮች እንዲያልቁ እና የተሻለውን መንገድ ለመፍጠር በአፍሪካን ዩኒየን አሳን የተደረጉት ሰው አሉ። በዩኤን እና በኢትዮጵያ ሂውማን ራይትስ ኦርጋናይዜሽን ተደርጎም ራሱ ተጨማሪ ጥናቶች ተካሂዶ ኢንቨስቲጌሽኖች ተካሂዶ እነዚህን ተለይቱን ችግሮች አድንትፈን ለማድረግ እየተሞከረ ነው ያለ። አሁን ቅድም መስፍን እንዳለው ትንሽ በስሜታዊነት ነው የሚመስለው አንዳንዶቹ ውሳኔዎች የሚካሄዱ እና የኢትዮጵያን መንግስት ኢንጌጅ አድርጎ የአሜሪካ መንግስት የተሻለው መንገድ ለማግኘትና አብሮ በመስራትና በምንፈልግ ፋንታ ወደ ሳንክሽን እና ወደ አርጓን ኮስ እያደረግን ከሄደን ህዝቡን እየጎዳን እና ሪሌሽንሽፖች ደግሞ ስትሬን እያደረግን ነው የሚሄደው። ይሄ የጆ ባይደን መንግስት በደንብ ጠለቅ አድርጎ ማየት የሚያስፈልገው ነው ብለን እናስባለን። በተጨማሪ ደግሞ እንደሚታወቀው ቲፒኤልኤፍ የተለያዩ የሆኑ አትሮሲቲዎችን በተለያየ ቦታ እያካሄዱ ነው ያሉት፣ በአማራ ክልል፣ በአፋሩ ክልል፣ ከዚህ ቀደም በተለያዩ ኢትዮጵያ ክልሎች የተለያዩ ነገሮች ሲያደርጉ ነው ያሉት እና አሁንም ያ እየቀጠለ ነው ያሉ የጆ ባይደን አድሚኒስትሬሽን ጫና አድርጎ ኢትዮጵያ በደንብ ወደ ሰላም እንዲመጣ ያለማድረግ ያ ኤፈርት የሌለ ይመስላል ከሩቆ ንስተ። ስለዚህ በአንድ ሳይድ አንፌር በሆነ መንገድ ያለ ጫና ያለ ያስመስለዋል እና እሱ ብቻ ሳይሆን ይህንን ኮንፍሊክቱንም እንዲያልቅ ወደ ሰላማዊ መንገድ እንድንሄድ የማያደርገው በአንድ ወገን ያለው ግሩፕ ኤክሲፒለፍ ግሩፕ ትንሽ ቦታና ጊዜ የተሰጠው ይመስላል። ጫና አድርጎ ወደ ህግ የማምጣት አፕሮች የለም እና ይሄ ደግሞ የአሜሪካ መንግስት ሳይሆን ከረንት ያለው አድሚኒስትሬሽን ቻለንጆች ናቸው ብለን ነው የምናስበው። ምክንያቱም ከዚህ ቀደም ያለውን አድሚኒስትሬሽን ብታየው፣ ማይክ ፖምፒዮን ስቴትመንቶችን ብታይ ከዚህ ቀደም ክሊርሊ ይህንን ጦርነት እንዴት አላግባብ እንደተጀመረ መንስኤዎቹን በደንብ ስቴት አድርጎት ነበር እና የአሜሪካ መንግስት ሁለቱንም ኢንጌጅ በማድረግ ቲፒኤልኤፍንም አሁን የሚያደርጋቸው ወንጀሎችና ቴሲቶች እንዳይቀጥሉ ጫን ባለ መንገድ ወደ ህጋዊ መንገድ እንዲመጡ በማድረግ የኢትዮጵያ መንግስት ኢንጌጅ በማድረግ እንጂ በሳንክሽን እና በዲሊስቲንግ ሶሉሽን ይመጣል ብለን አናስብም።
አቶ ኤልያስ በደንብ እንዳለው እንዴት ነው መፍትሄው? ባላንስድ እንዴት መሆን እንችላለን? ዲስመትሊ የተመረጠ መንግስት እና ዲሞክራቲክሊ የተመረጠ መንግስት አለ እና ከነሱ ጋር በመወያየት እና ንግግሮች በማድረግ ይህንን ሁኔታ ማቃለል ይችላል ወይ የሚል አካሄድ እንዲሆን ነው። ሌላው ደግሞ ያቀረብነው ሙግት ይህንን ማድረግ ቢቻል የኢትዮጵያ መንግስት ፈቃደኛ ነው ለመነጋገር፣ እንደዚሁም ቀጥታ ያለውን ሁኔታ መፍታት ይቻላል ነው። አሁን ቅድም ያነሳቸውን ችግሮች በሙሉ አንድን ሀገር እና የአንድን ህዝብ መብት በሚያከበር ሁኔታ ውይይት እና የመተባበር ስሜት ያለው እርምጃ መውሰድ ከተቻለ የአሜሪካን መንግስት ኮንስትራክቲቭ በሆነ መንገድ ሁኔታውን መፍትሄ ሊያገኝ የሚችልበትን መንገድ ማድረግ ይቻላል ብለን እናምናለን።
የአሜሪካ ኢትዮጵያውያን የህዝብ ጉዳይ ኮሚቴ ሊቀመንበር አቶ መስፍን ተገኑን እንዲሁም ደግሞ ኢትዮጵያ ለሁለት አስርት ዓመታት አባል ከነበረችበት የአፍሪካ እድገት እድል ድንጋጌ አጎአ ሳትሰረዝ መቀጠል እንዳለባት ከሚያሳስበው ዘመቻ አስተባባሪዎች መካከል አንዱ የሆኑትን አቶ ኤልያስ ሩይን የሰማናቸው፣ ሁለቱንም በእጅጉ አመሰግናለሁ። አሁን ሌላኛውን የክርክር ገጽ እንሰማለን። መሰል ዘመቻዎችን የሚቃወሙ ኢትዮጵያ ውስጥ ያለውን ቀውስ መግታት የሚቻለው መሰል ምጣኔ ሀብታዊና ፖለቲካዊ ጫናዎች ሲደረጉ እንደሆነ የሚሟገቱት እንግዳችን ራሳቸውን ያስተዋውቃሉ፣ ምክንያታቸውንም ይነግሩናል።
ስሜ ዮሐንስ አብርሃ እባላለሁ። በውጭ ጉዳይ ሚኒስቴር ሰራተኛ ነበርኩኝ፣ በሀገር ውስጥም በውጭ ሀገርም። አሁን በካናዳ ሀገር እኖራለሁ። ውጭ ሀገር የትግራይ መንግስት ወክሎ የሚሰራ ኮሚቴ አለ። የዛ ኮሚቴ አባል ነው። ዩናይትድ ስቴትስ እየወሰደች ያለው ነገር ምንድን ነው የሚለው ትንሽ ማየቱ ጥሩ ይመስለኛል። አገዋ ለብቻው ለይተን ከምናይ፣ ምክንያቱ መነሻው መድረሻውም እሱ ስላልሆነ ነው። አሜሪካና ኢትዮጵያ እንደምታውቀው በዘም ያለ የዲፕሎማሲያዊ ግንኙነት ያላቸው ሀገራት ናቸው። በጣም ጥሩ የሆነ ግንኙነት የነበራቸው ትብብር ሲያደርጉ የነበሩ ሀገሮች ናቸው። ምናልባት ከባለፈ አንድ አመት ተኩል አካባቢ አገዋም የዚህኛው አንዱ መገለጫ ነበረ። ምንም እንኳን ለኢትዮጵያ ብቻ የተሰጠ ባይሆንም አንዱ የግንኙነታቸው ስምረት መገለጫ ግን ነበረ። ከጥቂት ጊዜያት ወዲህ ኢትዮጵያ ውስጥ ያለው መንግስት በራሱ ህዝብ ላይ እያደረሰ ያለውን ግፍ እንዲያቆም የአሜሪካ መንግስት በተደጋጋሚ ጥሪ ሲያስተላልፍ ነበረ። የኢትዮጵያ መንግስት የተሰጠው ምላሽ ጆሮ ዳባ ልበስ የሚል ነው። በዚህ የተነሳ ከብዙ ጥረት በኋላ የኤግዜኪቲቭ ኦርደር እንዲወጣ ተደረገ ማለት ነው። እንደሚታወቀው መስከረም 17 የወጣው በዛ ምክንያት በርከት ያሉ እርምጃዎች እየተወሰዱ ነው። እንደሚታወቀው መሳሪያ አቀባ ለማድረግ የወጣ አመንድመንት አለ። ከዛ በኋላ የጉዞና የሀብት እቀባብ ለማድረግ እንቅስቃሴ ላይ እንደሆኑ ይታወቃል። የሚሊኒየም ቻሌንጅ ኮርፖሬሽን የሚባልም ነበረ። በርከት ያለ በመቶ ሚሊዮን የሚቆጠር ብር በኢትዮጵያም ኢትዮጵያ ለመሳሰሉ ሀገራት የሚሰጥ እሱም እንደዚሁ እንዲቆም ተደርገዋል። እና አገዋ ከነዚህ ሁሉም እርምጃዎች አንዱ ነው ማለት ነው። አሁን አገዋ ይቁም አይቁም ሳይሆን ለምንድን ነው እንደዛ እያደረጉ ያሉት የሚለው ማየቱ ጥሩ ይመስለኛል። በእኔ እምነት ኢትዮጵያ ውስጥ ድሀ አለ። ድሀው ሰርቶ መብላት መጠቀም አለበት፣ ልክ በማንኛውም የኢትዮጵያ አካባቢ እንዳለው ድሀ ማለት ነው። ኢትዮጵያ መንግስት ግን በአገዋ ምክንያት በጨርቃጨርቅም ሆነ በሌላ ኤክስፖርት ተደርጎ ወይም ደግሞ ከውጭ ምርት የሚያገኛቸው የውጭ ገንዘቦች ወይም ደግሞ ሀርድ ከረንሲ አሁን ባለው አካሄድ ይሄ በመረጃም በማስረጃም የተደገፈ ነው፣ ጦርነት ለማድረግ የሚያስችለውን መሳሪያ ለመግዛት እየተጠቀመበት ያለ ስለሆነ መሳሪያ ገዝቶ ህዝቡን ለመጨፍጨፍ በተለይ ደግሞ የኔን ማህበረሰብ እኔ የወጣሁበት የኔ ቤተሰብ ያለበት አካባቢ እየተጨፈጨፈበት ያለውን መሳሪያ ለመግዛት የሚያስችል ማንኛውም አይነት ገንዘብ መሰጠት የለበትም ከሚለው ወስደዋለሁ ማለት ነው። ይሄ ለህዝቡን ካለማሰብ አይደለም፣ ድሃውን ካለማሰብ አይደለም። ለድሃው ይታሰባል። ድሃው መጠቀም አለበት፣ መብላት መጠጣት አለበት፣ ሰላም ማግኘት አለበት። ግን ከአገዋም ሆነ ከሌላ የሚገኘው ብር የኢትዮጵያ መንግስት አሁን እየተጠቀምበት ያለው ህዝቡን ለመጨፍጨፍ መሳሪያ ለመግዛት ስለሆነ መቆም አለበት ከሚለው ጎን ቆማለሁ ማለት ነው።
ከቤተሰቦቻቸው ጋር ሲደመሩ ከአንድ ሚሊዮን በላይ የሆኑ ሰዎች ይሄ መርሃ ግብር ቢሰረዝ ለትልቅ ችግር ይዳረጋሉ የሚል ተነስቷል። አንድን ችግር ለማስቆም ሌላ ችግር መቆስቆስ አይሆንም ወይ ብለው የሚሟገቱ ሰዎች አሉ።
እንግዲህ ስታቲስቲክሱ ቁጥሩን እርግጠኛ መሆን አልችልም፣ ኢንዶርስ ለማድረግም ላለማድረግም። አንድ ሚሊዮን ይሆናሉ አይሆንም እርግጠኛ አይደለሁም። የሆነ ይሁን ትንሽም ይሁን በርካታም ይሁን ሰው ቅድም እንዳነሳሁት በተለይ በመንግስት ስህተት በተለይ የመንግስት ኦፊስ በያዘ አካል በሚፈጽመው ስህተት ሰላማዊ ህብረተሰብ መጎዳት የለበትም የሚል ጽኑ አቋም አለን። የምታገልለት ህዝብም እንደዚህ አይነት በደል ግፍ እንዳይፈጸምበት ነው የምታገልለት። የትግራይ ህዝብም በሌላው ኢትዮጵያ ክፍል ያለው ህዝብም ተመሳሳይ የሆነ ግፍና በደል እንዳይፈጸምበት አቋም አለኝ ማለት ነው። ጽኑ የሆነ አቋም አለኝ። አሁን እያልን ያለው ነው ግን በትክክልም ወደ ዝርዝር ስራዎቹንም ከገባን እነዚህ ይጎዳሉ እየተባሉ ያሉ ሰዎች በትክክል በአገዋ አሰራር መሰረት ምርቶች ወደ ውጭ ወጥተው ከዛ ውጭ የውጭ ምርት የሚገኘውን ብር በትክክል እያገኙ ነው ወይ እነዚህ ሰዎች የሚለው ጥያቄ በትክክል መጠየቅ አለበት፣ መመለስ መቻል አለበት። እነዛ ሰዎች ምንድን ነው እያገኙ ያሉት? ምንስ ነው እየጠቀማቸው ያለው? በትክክል እየተወራ እንዳለው ነው? አሁን ለፖለቲካ ፍጆታ ተብሎ የመጣ ነገር ነው ወይስ ደግሞ በትክክል ጥቅም እየተጠቀሙ ነበረ፣ አሁን ግን እየጎደለባቸው ነው የሚለው መታየት መቻል አለበት። ሁለተኛው ሀብታሙ መነሳት ያለበት አሁን ኢትዮጵያ ውስጥ በአገዋ ተጠቃሚ የነበሩ ሰዎች እንዳይጎዱ የሚል መከራከሪያ የሚያነሱ ሰዎች ትግራይ ውስጥ አንድ የጨርቃጨርቅ ፋብሪካ ነበረ፣ አልመዳ የሚባል አድዋ አካባቢ አለ። ያ ፋብሪካ አመድ ሆኗል። ይህንን ፋብሪካ ወደ አመድነት የቀየሩት አሁን መንግስትን ደግፎ የሚንቀሳቀሱ ኃይሎች የሚደግፏቸው አካላት ናቸው። የኢትዮጵያ መንግስት፣ የኤርትራ መንግስት እዛ ትግራይ ውስጥ ባልዋሉበት ሀገራቸው ውስጥ ቁጭ ብለው ስራ እየሰሩ በነበሩበት ሰዓት የራሳቸው መንግስት ጠላትም ጋብዞ መጥቶ ነው ይህንን ዶግ አመድ ያደረገባቸው። ያኔ ምንም አይነት መከራከሪያ ሲያቀርቡ አልሰማናቸውም። እንደዚህ አይነት ሴምፓቲ ወይም ደግሞ ለሌላ ማሰብ የሚችል ሰው አንድ አካባቢ ተጎዳ ብቻ ሳይሆን ማለት ያለበት መጀመሪያውኑ ኢትዮጵያ መንግስት ጠላትን ጋብዞ እንደዚህ አይነት ስራ ሲሰራ አቁም ማለት መቻል ነበረባቸው። እንደዚህ አይነት ነገር ግን አልሰማሁም። ዞሮ ዞሮ አሁን ኢትዮጵያ ውስጥ ያለው ነገር እንዲጠቀም ከሆነ 1 ሚሊዮንም እንበለው ከዛም በላይ ሰው ይጎዳል እየተባለ ያለው ሰላም ሲመጣ ነው። ሰላም እንዳይመጣ ደግሞ ግንባር ቀደም ሆኖ ሰላም አልፈልግም ብሎ ሁሉንም ልዑኮች አሜሪካውም፣ የአውሮፓውም፣ የአፍሪካውም ልዑኮች እየመለሰ ያለው መንግስት አለ። ይህንን መንግስት አደግዛ ከተባለ አገዋ አጀንዳ አይሆንም፣ ሌላ ነገርም አጀንዳ አይሆንም። ሁሉም ኢትዮጵያ ውስጥ ያለው ህዝብ ተረጋግቶ የሰላም አየር ሊተነፍስ ይችላል የሚል እምነት አለን።
ጦርነቱ በፈጠረው ውጤት ምክንያት የብዙ ሚሊዮን ሰዎች ህይወት እንዲሁም ንብረት አደጋ ውስጥ ወድቋል የሚባለው አይነት ማዕቀብ የሚደራረብ ከሆነ ተዳከመውን ኢኮኖሚ ሙሉ በሙሉ ሊያወድሙ ይችላል የሚል ስጋትም አለ። የሚያስማማን ሀሳብ ምንድን ነው የሚሆነው? ሰላምና መረጋጋት በአንድ በኩል ሳይጎድል በሌላ በኩል ደግሞ ኢኮኖሚ እንዳይቀዘቅዝ በምን አይነት ሁኔታ ነው ኢትዮጵያና ኢትዮጵያውያን መንቀሳቀስ አለባቸው ብለው የሚያስቡት?
በጣም ጥሩ ጥያቄ ነው ሀብታሙ። እንግዲህ ቀደም ትንሽ ጠቀስ ለማድረግ ሞክሬያለሁ። ኢትዮጵያ ከሶስት ዓመት በፊት የት ነበረች የሚል ማየት ጥሩ ይሆናል። የት ነው የነበረችው? በኢኮኖሚ፣ በሰላምና ጸጥታ፣ ከሌሎች ሀገሮች ጋር በነበራት ግንኙነት ምን ደረጃ ላይ ነበረች ከሶስት ዓመት በፊት? ኢኮኖሚው እኔ እያልኩት ያለሁት ነገር አይደለም። ትልልቆቹ የዓለም አቀፍ ተቋማት፣ የዓለም አቀፍ ገንዘብ ድርጅት፣ የዓለም አቀፍ ባንክ፣ ሌሎቹም አፍሪካ ልማት ባንክን ጨምሮ ኢትዮጵያ በሁለት አሃዝ እያደገች ያለች ሀገር፣ የተስፋ ምድር እየተባለች አልፎ አልፎም የምስራቅ አፍሪካ በኢኮኖሚ መሪ ትባል የነበረችውን የኬንያ ኢኮኖሚ አልፈን የሄድንበት ደረጃ ላይ ነበረን። አሁን ምን ላይ ነው ያለ ነው? አንተም ራስህ አድማጮችም ሊያዩት ሊገመግሙት ይችላሉ። መቀመቅ ወርደናል። አሁን እንደ ሀገር እንደ ኢትዮጵያ ህዝባችንም የዚህኛው ገፈት ቀማሽ ይሆናል ማለት ነው። ይሄ የሆነ ያለው ለምንድን ነው? ኢትዮጵያ ውስጥ ያለው ኢኮኖሚ አሁን የጦርነት ኢኮኖሚ ነው። ህዝብ የሚጠቅም ለህዝብ ፍላጎት የሚውል ሳይሆን ህዝብ የሚገድል አረር የሚገዛበት ኢኮኖሚ ነው ያለው ኢትዮጵያ ውስጥ። ሁሉም ነገር ተቋም ተሸጦም ሊሆን ይችላል፣ ምናልባት ኮፈር ውስጥ የነበረ ብር ወጥቶ ሊሆን ይችላል፣ በብድር የሚገኝ ለልማት ተብሎ የሚገኝ ብርም ሊሆን ይችላል። በየቀኑ ለጦርነት የሚሆን መሳሪያ በመጓጓዝ ላይ የተጣደ ኢኮኖሚ ነው ያለን። ይህ ኢኮኖሚ ሌላ ውጤት ሊኖረው አይችልም። ህዝቡ በጣም ይጎዳል። የኑሮ ውድነት ሰማይ ተሰቅለዋል። እንደምታውቀው ህዝባችን ይጎዳል፣ የኢትዮጵያ ህዝብ ይጎዳል። በሁሉም ኮርነር ላይ ያለው የኢትዮጵያ ህዝብ፣ በተለይ ደግሞ የትግራይ ህዝብ ደግሞ ከወሰድክ ባንክም ተዘግቶበታል፣ መብራትም ጠፍቶ ውሃም የለ በ360 ከበባ ውስጥ ገብቶ እንዲያልቅ እየተደረገ ነው ማለት ነው። ይህንን እያደረገ ያለው አንድ አካል አለ፣ ፈረንጆቹ ፕሮብለም ቻይልድ የሚሉት። ይሄ ችግር እየፈጠረ ያለ አካል የህዝብ ስልጣን የያዘ መንግስትነት የተቆናጠጠ አካል ነው። ይህንን እያደረገ ያለው የኢትዮጵያ ህዝብ በሰላም እንዲኖር ከሆነ፣ የተረጋጋ ኑሮ እንዲኖር ከሆነ አንዱ መፍትሄ ያለው ይሄ ጦረኛ መንግስት አደግዛ ማለት ነው። አደግዛ ማለት ከተቻለ ሁሉም በሰላም ለመኖር እድሉ ያገኛል የሚል እምነት አለን። ምናልባት ብዙዎቹ የሚፈሩትንም ፍርሃት ለማስወገድ ይጠቅመናል የሚል እምነት አለን እና ሁሉም ጦርነት ከሚሰብክ፣ ሁሉም ያለውን ነገር ወደ ጦርነት ከሚያውል ተረጋግቶ ቆም ብሎ አስቦ ህዝብ እያለቀ ነው፣ ኢኮኖሚው ደቆ ደቆ አልቀዋል፣ ሀገሪቱም ልትፈራረስ በቋፍ ላይ ነች የሚለውን ነገር ለመሪዎቹ ማስረዳት መቻል አለበት። ቆም ብሎ የሚጠይቅ አካል እስካልተገኘ ድረስ ግን አሁን የኑሮ ውድነት ነው ያለው፣ ነገ ጠዋት ግን ከዛ በላይ አስፈሪ የሆነ ነገር ሊመጣ ይችላል የሚል መልእክት ነው ያለኝ ሀሳብ።
ዩናይትድ ስቴትስን በንግድ መስክ ባስተሳሰረው የአፍሪካ እድል ድንጋጌ አጎአ አባልነት ኢትዮጵያ የመቀጠል ያለመቀጠሏ ነገር በቅርቡ እንደሚወሰን የዩናይትድ ስቴትስ ዓለም አቀፍ ንግድ ወኪል ካትሪን ካይን ስለመናገራቸው ሮይተርስ በትናንትናው ዕለት ነግሮናል። እሳቸው ከኦፊሳላዊ አውታሮችና ከሲቪክ ማህበራት የደረሷቸው መልእክቶች አበረታች እንዳልሆኑ ጠቁመዋል። እሳቸው ተቋም በነሐሴ ወር ላይ ባወጣው መግለጫ በሰሜን ኢትዮጵያ የተከሰተውን ጦርነት ተከትሎ ኢትዮጵያ ውስጥ እየደረሱ ናቸው ያላቸው በዓለም አቀፍ ደረጃ እውቅና የተሰጣቸው ሰብአዊ መብት ጥሰቶችና ሰብአዊ ቀውስ እልባት ካላገኙ ኢትዮጵያ በድንጋጌው አባልነት የመቀጠሏ ነገር አጠራጣሪ መሆኑን መጠቆሙ ይታወሳል። ለሮይተርስ በጽሑፍ መልእክት ምላሽ የሰጡት የኢትዮጵያ ጠቅላይ ሚኒስትር ቢሮ ፕሬስ ሴክሬታሪያት ብለኔ ስዩም በበኩላቸው በትግራይ በአማራና አፋር ክልሎች የደረሱ ሰብአዊ ቀውሶችን እልባት ለመስጠት መንግስት ከማንም በላይ እንደሰራ ጠቁመው ዝቅተኛ ገቢ ካላቸው ሴቶች ስራ በመንጠቅ ሰብአዊ ቀውስን መግታት አይቻልም ሲሉ ተሟግተዋል። ትስራበት የሚል የኢትዮጵያ ጠቅላይ ሚኒስትር ቢሮ በማህበራዊ ገጾች ያሰራጨው የምስል መልእክትም ከሰሞኑ ሲዘዋወር ነበረ። የአንዲት ሴት ሰራተኛን ጉዞ የሚከተለው ተንቀሳቃሽ ምስል ኢትዮጵያን ከአባልነት መሰረዝ መሰል ሴቶችን ለከፋ ሕይወት ሊዳርጋቸው እንደሚችል አጽንኦት ለመስጠት ያለመ ይመስላል። ሁለቱንም ገጽ እንድናይ ላገዙን፣ ሀሳባቸውን ላጋሩን የዛሬ እንግዶቻችን አቶ መስፍን ተገኑ፣ አቶ ኤልያስ ህሩይ ከዩናይትድ ስቴትስ፣ አቶ ዮሐንስ አብርሃ ከካናዳ ምስጋና አቅርቤ ልሰናበት። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እንውሰዳችሁ። በአፍሪካ ብቻ በዓመት 265,000 የሚሆኑ ህጻናትን ለሚገድለው የወባ በሽታ መከላከያ ክትባት ይሆን ዘንድ የዓለም የጤና ድርጅት እውቅና የሰጠው የመጀመሪያው የወባ በሽታ ክትባት የወባ ትንኝ ወለድ ለሆነው ገዳይ በሽታ ላይ ዓለማችን የደረሰችበት አመርቂ ውጤት ነው። በወባ በሽታ ክፉኛ ከሚጠቁት ሀገራት መካከል አንዷ ከሆነችው ናይጄሪያ ትምቲ ኦቢዙ የላከልንን ዘገባ ኤዶም ካሳይ ታቀርበዋለች።
የቢትሩስ የሱፍ የሶስት ዓመት ህፃን ልጅና የልጅ ልጁ የወባ በሽታ ይዟቸዋል። እሱ እንደሚለው የሀገር ውስጥ ተፈናቃዮች በሚኖሩበት የአቡጃ ካምፕ ውስጥ ወባ በሽታ በጣም የተለመደ ነው። ልጆቹ በወባ በሽታ የታመሙበት ቢትሩስ የሱፍ እንደዚህ ይላል ስለ በሽታው።
ወደ መኝታችን ስንሄድ ሁላችንም ደህና ነበርን። ልክ እኩለ ሌሊት ላይ ሲንዘፈዘፍ ሰማሁት። ሰውነቱን ስነካው ያተኩሳል። ከዛ ቀሰቀስኩት።
የሱፍ ልጆቹን ወደ አካባቢው ጤና ጣቢያ ወስዷቸው የወባ በሽታ መከላከያ መድኃኒት ተሰጥቷቸዋል። አሁን እቤት ውስጥ እያስታመማቸው ነው። በአብዛኛው ከአምስት ዓመት በታች ያሉ ህጻናትንና ነፍሰ ጡር ሴቶችን የሚያጠቃው የወባ በሽታ እንደ ዓለም ጤና ድርጅት ከሆነ በዓለም 90% የወባ በሽታ ህመምተኞችና ከወባ ጋር በተያያዘ የሚሞቱት አፍሪካውያን ናቸው። ናይጄሪያ ደግሞ የዚህን የ90% ሩብ ትወስዳለች። ከ30 ዓመት በኋላ ባለፈው ሳምንት የዓለም ጤና ድርጅት ለመጀመሪያ ጊዜ ሞስክሪክስ የተባለውን የወባ በሽታ ክትባት ይፋ አድርጓል። የክትባቱ ይፋ መሆን የህብረተሰብ ጤና አጠባበቅ ታሪክን የሚቀይር ነው ሲሉ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ተናግረዋል። ዋልተር ካዚድ ሙሉምባ የዓለም ጤና ድርጅት የናይጄሪያ ተወካይ ናቸው።
እንደሚታወቀው በናይጄሪያ ክትባቱን ከማስተዋወቃችን በፊት የናይጄሪያው ብሔራዊ ምግብና መድኃኒት ቁጥጥር አስተዳደር እውቅና መስጠት አለበት። ክትባቱን ከማስተዋወቃችን በፊት እውቅናውን ለማግኘት የሚያስችሉ ስራዎች መሰራት አለባቸው።
እንደ አውሮፓውያን አቆጣጠር በ2019 በጋና በኬንያ እና በማላዊ በተደረገ መጠነ ሰፊ የሙከራ ፕሮግራም 2.3 ሚሊዮን የወባ ክትባት ለልጆች ተሰጥቷል። የዓለም ጤና ድርጅት ክትባቱ ከ10 የወባ በሽታዎች መካከል 4ቱን የመከላከል አቅም እንዳለው ተናግሯል። ሙሉምባ ግን የበሽታው መስፋፋት ሁሉን ነገር አስቸጋሪ ሳያደርገው እንዳልቀረ ይናገራሉ።
የአቅርቦት
ችግር አለ። የምንፈልገውን ያህል ላይሆን ይችላል። የክትባቱ አምራች ኩባንያ ጂኤስኬ መድኃኒቱን ለማዳረስ ከአንዳንድ የአፍሪካ ሀገራት ጋር ለመስራት እየሞከረ ስለመሆኑ እንረዳለን።
እስከ ዛሬ ሲሰራበት የነበረው የወባ በሽታ መከላከል ስራ በአዲሱ የወባ በሽታ ክትባት ይተካል ይላሉ የአቡጃ ጤና መኮንን ናዳዮ ኢዊቴ።
So if you don't combine it with sleeping under the long acting insecticidal nets.
የወባ ክትባቱ የሚሰራው የጸረ ወባ ትንኝ መድኃኒት በተረጨ አጎበር ውስጥ በመተኛትና የአካባቢያችንን ጽዳት በመጠበቅ በቅንጅት ከተጠቀመው ብቻ ነው።
የወባ በሽታ ስርጭት በከፍተኛና በአመዛኙ በተስፋፋባቸው ቦታዎች ከ50 እስከ 100 ሚሊዮን ክትባቶች የሚያስፈልግ ቢሆንም መድኃኒት አምራቹ ግላስኮስ ሚስ ካይላይን ግን በአመት ማምረት የሚችለው 15 ሚሊዮን ክትባት ብቻ ነው ብሏል። ይህ በእንዲህ እንዳለ እንደ የሱፍ ያሉ ናይጄሪያውያን ወላጆች ግን ልጆቻቸው በፍጥነት እንዲከተቡላቸው ተስፋ ያደረጉ ነው።
የተከበራችሁ አድማጮች ለብሽቱ ያሰናዳናችሁ ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደህና ደሩ።